ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አምሽት ረድመጥቻችን ዘሬ ራጎ ሐምሌ 17 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በሰኔ ወር አጋማሽ በባህር ዳር ተከስቶ የነበረውን የመፈንቅለ መንግስት ድራማ አስመልክቶ ከዝግጅት ክፍላችን የቀረበውን ጽሑፍ እናቀርባለን። ከዚያም ህዝብ ለነጻነቱ ወያኔ ለሞቱ ገላጋይ የማይሻው ትግል በሚል ርዕስ በሐምሌ ወር 2010 ዓመተ ምህረት ቀርቦ የነበረውን ትንታኔ በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ከሰኞ ሐምሌ 15 ቀን ጀምሮ በደቡብ ክልል ሁሉም ወረዳዎች ኮማንድ ፖስት የተመሰረተ ቢሆንም ባለፉት ቀናት የግድያ፣ የአካል ጉዳት፣ የንብረት ዘረፋና ውድመት እንዲሁም መፈናቀልና መሰደድን ያስተናገዱት የአዋሳ፣ የይርጋለም፣ አለታ ወንዶ፣ አፖስቶልና በዞኑ ውስጥ ያሉ የተለያዩ የገጠር ከተሞች አሁንም ውጥረት የሚታይባቸው መሆኑን ከየቦታው ከሚደርሱ መረጃዎች መረዳት ተችሏል። ጥቃቱ የተካሄደው በተደራጁ ቡድኖች አማካኝነት ሲሆን ከጀርባ ሲያደራጁና አመራር ሲሰጡ የነበሩ ቡድኖች እስካሁን ተይዘው ለፍርድ አለመቅረባቸው ብዙዎችን አስቆጥቷል። በየደረጃው ያሉ የዞኑ አስተዳደርና የጸጥታ አካላት በወንጀሉ ተባባሪ ሆነዋል በሚል መረጃዎች እየወጡ ሲሆን ጥቃቱን ያደረሱ ሰዎች ተይዘው ወደ ፍርድ ይቅረቡ የሚል ጥያቄ እየተበራከተ መጥቷል። ከዚህ ቀደም በቡራዩም ሆነ በሰሜን ሸዋና በሌሎችም ቦታዎች ጥቃት የፈጸሙ ክፍሎች ወደ ፍርድ ሳይቀርቡ የቀረቡበት ሁኔታ በመኖሩ አሁንም ተመሳሳይ ሂደት ይፈጸማል የሚል ስጋት አለ። በተያያዘ ዜና ደህዴን በአዲስ አበባና በአዋሳ ለተከታታይ ቀናት የምክክር ስብሰባ እንደሚያካሄድ ተነገረ። ስብሰባው የሚያተኩረው በክልሉ የተለያዩ አካባቢዎች የራስ ገዝ ወይም የክልል የመደራጀት ጥያቄዎችን ለመመለስ በተካሄደው ጥናትና አፈጻጸም ላይ ነው ተብሏል። በማዕከላዊ ጎንደር በነበረው የጸጥታ ችግር ምክንያት በዞኑ የሚገኙ 47 የመጀመሪያ ደረጃ እና 5 የሁለተኛ ደረጃ ትምህርት ቤቶች ተማሪዎች ትምህርት የተስተጓጎለባቸው መሆኑ ሲታወቅ ከ4000 በላይ የሆኑ ተማሪዎች የ10ኛም ሆነ የ12ኛ ክፍል ብሔራዊ ፈተናዎችን አለመውሰዳቸው ተነግሯል። ተማሪዎቹ በክረምት ወራት ማካካሻ ይደረግላቸዋል እንዲሁም ተምረው ሲጨርሱ ልዩ ፈተና ይዘጋጅላቸዋል የሚል ተስፋ ተሰጥቷቸው የነበረ ቢሆንም ማካካሻም ሆነ ልዩ ፈተና ያልተዘጋጀላቸው መሆኑ ታውቋል። ትምህርት ሚኒስቴር ፈተናዎቹ እንዲዘጋጁ ከክልሉ የቀረበለት ምንም መረጃ እንደሌለ ሲገልጽ፣ የዞኑ የትምህርት ኃላፊዎች ደግሞ ጥያቄው ለሚመለከታቸው አካላት ማስተላለፋቸውን ይገልጻሉ። ያም ሆነ ቁጥራቸው በርካታ የሆኑ ተማሪዎች የአንድ ዓመት ጊዜ የተቃጠለባቸው መሆኑ ግልጽ ሆኗል ተብሏል። የኢቦላ ቫይረስ ወደ ኢትዮጵያ እንዳይገባ ከፍተኛ ጥንቃቄ እየተደረገ መሆኑ ተገለጸ። ባለፈው ሳምንት ውስጥ በድጋሚ በኮንጎ ዴሞክራቲክ ሪፐብሊክ የተከሰተውና በኮንጎ ጎረቤት ሀገሮች እየተሰራጨ መሆኑ የሚነገርለት የኢቦላ ቫይረስ ወደ ኢትዮጵያ ሊገባ ይችላል የሚል ስጋት የፈጠረ መሆኑ ተነግሯል። በተለይ የኢትዮጵያ አየር መንገድ በሳምንት 7 ቀናት ወደ ጎማ በረራ በሚያካሄድበት ሁኔታ ለቫይረሱ መስፋፋት ከፍተኛ ጥንቃቄ እንደሚያስፈልገው ተነግሯል። በአራት የዓለም አቀፍ አውሮፕላን ማረፊያዎች በ33 መግቢያና መውጫ በሮች ቫይረሱን ለመከላከል ዝግጅት እየተደረገ መሆኑንና የማጣሪያ ፍተሻም የተጀመረ መሆኑን የጤና ጥበቃ ሚኒስቴር ኃላፊዎች ተናግረዋል። በሱዳን ወታደራዊ መንግስት ላይ ለሁለተኛ ጊዜ የተደረገው መፈንቅለ መንግስት ሙከራ የከሸፈ መሆኑን ስማቸው እንዳይገለጽ የፈለጉ ሁለት ወታደራዊ መኮንኖች ለዜና ተቋሞች ገልጸዋል። የመፈንቅለ መንግስቱ ጠንሳሾች ተብለው ቢያንስ 12 መኮንኖች የተያዙ ሲሆን ከነዚህ መካከል የመከላከያውና የጸጥታው ተቋሞች ከፍተኛ ባለስልጣናት ይገኙበታል ተብሏል። ከእነሱም ጋር ቁጥራቸው ያልተገለጸ የቀድሞ ፕሬዚደንት የአልበሽር የቅርብ ደጋፊዎች የሆኑ አክራሪ እስላማውያን አብረው የተያዙ መሆናቸው ታውቋል። ከሀያ ቀናት በፊት ተመሳሳይ የመፈንቅለ መንግስት ሙከራ ተጠንስሶ መክሸፉ ይታወሳል። ስልጣን በያዘው የወታደራዊ ጊዜያዊ አስተዳደር ካውንስል ባለስልጣኖችና በተቃዋሚዎች መካከል መደረግ የነበረበት ሁለተኛው ስምምነት ገና አለመፈረሙ ይታወቃል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
ወሸኔ መፈንቅለ መንግስት ድንቄም ኩዴታ። ኩዴታ የሚለው ቃል ከፈረንች ቋንቋ ከፈረንሳይ የተኮረጀ ነው። ትርጉሙ ደግሞ በድንገት ፈጣን ለውጥ አካሂዶ በአስቸኳይና ባልታሰበ ድንገተኛ እርምጃ በስልጣን ላይ ያለውን መንግስት በኃይል መቀየር ማለት ነው። በስልጣን ላይ ያለውን መንግስት ሳይሰማና ሳያይ፣ ሳይጠረጥርና ሳይነቃ አደጋ ጥሎ ማስወገድና በምትኩ ሌላ ቡድን ስልጣን የሚይዝበትን ሁኔታ ማመቻቸት እንደሆነ ይታወቃል። ያ እንደተጠበቀ ሆኖ ግን በስልጣን ላይ ያለው መንግስት የመረጃ ተቋም ማንኛውንም ጸረ መንግስት እንቅስቃሴ ሁሉ እንዳላየ አድርጎ ያልፋል ማለት አይቻልምና ኩዴታ የሚያስቡ ሁሉ ከመንግስት መረጃ ፍትትል ብርቱ ጥንቃቄ ማድረግ ይገባቸዋል። ቢቻል ደግሞ በኩዴታው የሚስማማና ታማኝነቱም የተረጋገጠ ከሆነ የመንግስት መረጃ ሰው ወይም ሰላይ የሴራው ተሳታፊ እንዲሆን ማድረግን ይፈልጋሉ። የመረጃውን ክፍተት ሊሸፍን ይችላልና እርሱን መጠቀም አይከፋም። ያ ከሆነ የስለላ ሰው የሚያከናውነውን ተግባር በቀላሉ የሚታይ አይደለም። ኩዴታ ከጥንስሱ እስከ ሂደቱና አፈጻጸሙ ድረስ በሚስጥር ተይዞ ጉዳዩን በሚያከናውኑ ጥቂት ሰዎች ብቻ ተወስኖ የሚፈጸም ነው። ኩዴታውን የሚያከናውኑ ሰዎች እጅግ ሲበዛ እርስ በርስ የሚተማመኑ የሚግባቡና ያለማቋረጥ ለብዙ ጊዜ የሚተዋወቁ ሊሆኑ ይገባል። የዓላማ አንድነትና ጽናት ኖሯቸው ቆራጥነትን፣ ድፍረትንና ወሳኝነትን አንግበው የሚነሱ ሰዎች ሆነው መገኘት አለባቸው። እቅዳቸውን ለማሳካት የሚያስችሏቸውን አበይት ነገሮች ሁሉ በእቅዳቸው ውስጥ አስገብተው ከሀ እስከ ፐ ድረስ ያለውን እቅድ ሁሉ በዝርዝር ተወያይተው ሙሉ ስምምነት እንዲኖራቸው ያስፈልጋል። ሁሉም የተስማሙበትን እቅድ ሁሉም ያለ ሀፍኬትና ማመንታት መፈጸም አለባቸው። ቃል ኪዳን ተገባብተው የጀመሩትን እቅድ ተፈጻሚ ማድረግ ተግተው መስራትም ይጠበቅባቸዋል። ኩዴታው ተሳክቶ የታቀደለትን ግብ እንዲመታ ማድረግ የጠንሳሾች ቀዳማይና ዳህራይ ተግባራቸው ሊሆን ይገባል። አንድ ጊዜ በእቅዱ አምነው ከገቡበት በኋላ ወለም ዘለም ማቀን ጨርቄን የለም ፈጥነው ማከናወን አለባቸው። ድርጊቱ የሚከናወንበት ቦታ፣ ጊዜና ኢላማ ሌሎች ያልታሰቡ ተለዋዋጭ ሁኔታዎች ሊከሰቱ የሚችሉበት እሳቤ ሁሉ በግምት ውስጥ መግባት ይኖርባቸዋል። ዝርክርክነትና ግዴለሽነት ለኩዴታ መክሸፍ ምክንያቶች ይሆናሉ። በተራራቀ ቦታና በተለያየ የጊዜ ቀመር ኩዴታን ማከናወን ቀርቶ ማሰብም እንኳን ችልነት ነው። በራስ ላይ የሰላ ሰይፍ አስቀምጦ እንደመሄድ ይቆጠራልና ጨርሶ ማሰብ አይገባም። በግንቦት 81 ዓመተ ምህረት አዲስ አበባና አስመራ ባለ ርቀት ለማቀዳጀት የተደረገው ሙከራ የስንት ዜጎችን ህይወት እንዳጠፋ የቅርብ ትዝታ ሆኖ አልፏል። የዛን ጨካኝ አገዛዝ ዕድሜም እንዲቀጥል ምክንያት ሆኗል። ኩዴታን ለማከናወን ችሎታ ያለው ባለሙያ መሆንን ይጠይቃል። የሙያ እጥረት የሚጠናወታቸውን ሰዎች ማስገባት ቀርቶ በአካባቢው እንዲገኙ ማድረግ ውድቀትን ከመጀመሪያው መጋፈጥ ነው። በኩዴታ እቅድ ውስጥ የማንኛውንም ዜጋ ህይወት በከንቱ እንዳይጠፋ ብርቱ ጥንቃቄ ማድረግ የኩዴታው ጠንሳሾች በሚገባ ሊያስቡበትና ሊጨነቁበት ግድ ይላል። ኩዴታው የሚከናወንበት ሰዓት ከመፈንቅለ ሌሊት ከመንፈቀ ሌሊት እስከ ንጋት ባለው ጊዜ ቢሆን ይመረጣል። ይህ ማለት ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት እንደ ኢትዮጵያ ሰዓት አቆጣጠር ማለት ነው። በዚህ ጊዜ ቢሆን ይመረጣል። የዚህ ጊዜ ወቅት የሚመረጥበት ምክንያት ደግሞ አብዛኛው ነዋሪ በቤቱ ተከቶ ስለሚገኝ ሁከትና ግርግር እንዳይፈጠር ከማሰብም በላይ የዜጎችንም ደህንነትና ህይወት ከአደጋ ለመጠበቅ እሳቤ ጭምር ነው። በሀገራችን ከ1916 ዓመተ ምህረት ጀምሮ እስከዛሬ ድረስ የተለያዩ የመፈንቅለ መንግስት ሙከራዎች ተደርገዋል። አንዳቸውም ግን አልተሳኩም። እስካሁን የተሞከሩት የመፈንቅለ መንግስት ሙከራዎች ሁሉ ለምን እንደፈሸፉ የተለያዩ ምክንያቶች ቢነገሩም ዋናው ግን ክህደትና አንዱ ሌላውን አጋልጦ የመስጠት አባዜ እንደሆነ በተደጋጋሚ ይጠቀሳል። በሀገራችን ያልተሳኩ ኩዴታዎች በምን ምክንያት እንደፈሸፉ የመዘርዘር ተግባሩ የታሪክ ተመራማሪዎች ድርሻ እንደሚሆን ብንረዳም ትርክት ቀመስም ይሁን በሌላ መንገድ የሚታወቁትን ለአብነት ጥቂቶቹን መጥቀሱ አይከፋም። በ1916 ዓመተ ምህረት በአልጋወራሽ ተፈሪ መኮንን ላይ የተጠነሰሰው መፈንቅለ ስልጣን ሚስጥሩ በከሃዲዎች በመገለጡ ምክንያት በወቅቱ የአራዳ ዘበኛ አለቃ በነበሩት ባላምባራስ አበበ አረጋይ የኋላው ራስ አበበ አረጋይ እንደከሸፈ በአፈ ታሪክ እየተጠቀሰ ቆይቷል። በ1943 ዓመተ ምህረት በነ ቢትወደድ ነጋሽ በዛብህ አለቃ ፈጠነ፣ መቶ አለቃ በቀለ አናሲሞስና ሌሎች ለውጥ ፈላጊዎች ንጉሱን ለመገልበጥ ሞክረው ሚስጥራቸው በጥቂት የአድማው ተካፋይ በነበሩ ጥቂት ከሃዲዎች ተጋልጦ ከሽፏል ይባላል። በ1953 መፈንቅለ መንግስት ሙከራ የንጉሱ ክብር ዘበኛ መኮንኖች ሞክረውት ከሽፎ ቀርቷል። በ1954 ዓመተ ምህረት በነፊት አውራሪ ኃይሉ ክብረት ሙከራ ተደርጎ ከሽፏል። በ1957 ዓመተ ምህረት በነ ኮሎኔል እምሩ ወንዴ፣ በነ ኮሎኔል አስናቀ እንግዳና በነ ኮሎኔል አሰፋ ዳርጌ ተሞክሮ በከሃዲዎች ሚስጥር አጋላጭነት ከሽፏል። በ1965 በአርበኛው ደጃዝማች ታከለ ወልደሐዋርያት መሪነት ንጉሱን ከስልጣን ለማውረድ የተጠነሰሰው ሴራ በከሃዲዎች ተደርሶበት ታከለ ወልደሐዋርያት እጅ አልሰጥም ብለው ራሳቸውን መስዋዕት በመሰዋት የጀግና ህልፈት ፈጽመዋል። ከሃዲዎቹም በንጉሱ የአውራጃ ገዥነት ተሹመዋል። በ1981 ዓ.ም ግንቦት ወር ለዚህ ሐተታ ምክንያት መነሻ ሊሆን ይችላል። በኢትዮጵያውያን ላይ ያነጣጠረውን ተደጋጋሚ መርዛማ ፕሮፓጋንዳና የጥፋት ዘመቻ ሰምቶ በዝምታ ለማለፍ አይቻልም። የውጭ የጥፋት ኃይሎች ዓለም ሊገዙ ይገባቸዋል። ኢትዮጵያዊ ሁሉ አቅሙ የሚፈቅድለት መከላከል ያደርጋል። ሄርማን ኮሄንና ሌሎች ባዕዳን በኢትዮጵያ ላይ የሚያካሂዱት ያልተቋረጠ የእርስ በርስ ጥቃት ዘመቻ አያስገርመንም። በእነርሱም ልንፈርድ አይገባንም። ምክንያቱም ከጠላት መርዝን እንጂ ማርና ወተትን አንጠብቅምና። ጥፋቱ የኛው የኢትዮጵያውያን ነው። ራሳችንን አስንቀናል፣ አዋርደናል። መተባበር ባለመቻላችን አቅማችንን አሳንሰናል። በጠላቶቻችን ዘንድ ተንቀናል። ሰውየውን ካልናቁ አጥሩን አይነቀንቁ ተብለን ተሾፎብናል። ታላቅ ሀገር እያለን ራሳችንን ዝቅ አድርገን ሀገራችንንም አሳንሰናል። በታሪክ የተከበረች ሀገር እያለችን እኛ ግን እሷን አላከበርናትም። ሰድበን ለሰዳቢ አዋርደን ለአዋራጅ ዳርገናታል። ህዝቡን ያላከበረ አገዛዝ ያላት ሀገራችን ዓለም ያከብራታል ብለን መጠበቅ የለብንም። በስልጣን ሽኩቻ የሚደራጅን ህዝብ ለማፈን እየተደራደሉ ኩዴታ ተጠንስቶብን አከሸፍነው የሚሉ ዘረኛ ግለሰቦች የሚጫወቱባት ሀገር ሆናለች ሀገራችን ኢትዮጵያ። ተደጋግሞ እየተነገረ ያለው ኢትዮጵያ በረጅም ታሪኳ አጋጥሟት የማያውቅ ችግር ላይ ወድቃለች። ይኸውም አንደኛ በዘር ጥላቻ መርዝ ተበክላለች። ቋንቋንና ዘርን ማዕከል ያደረገ አገዛዝ ወድቆባታል። ሁለተኛ በሀገራዊ መንግስት አትወከልም። ወደ መሳፍንት አገዛዝ በማምራት ላይ ያለች ነች ብለው የሚሰጉ አሉ። የህግ የበላይነትና ፍትህ ርስ እየቀረ የጅምላ ፍርድና በአደባባይ የመንጋ ብያኔ ተሰጥቷል። እኛ ኢትዮጵያውያን መባባሉ እየቀረ እነርሱና እነዚያ በሚል የከፍፍል ቋንቋ ተመርዛለች። ሶስተኛ ሀገራዊ አንድነትን የሚያስከብርና ከውጭ ወራሪ የሚከላከል ኢትዮጵያዊ ጦር ሰራዊት አላት ብሎ ማለት ያስቸግራል። አራተኛ ተተኪውን ኢትዮጵያዊ ትውልድ ማዘጋጀት አልተቻለም። የባዕዳን ርካሽ ባህሎች፣ አሳፋሪና መርዘኛ ድርጊቶች ወጣቱ ትውልድን እየበከሉት ይገኛሉ። ስነ ምግባር እየጠፋ ራስ ወዳድነት እየተተካ በመሄድ ላይ ነው። መተሳሰብና መተዛዘን እየቀረ ስርቆትና ግድያ፣ ሸፍጥና መከዳዳት፣ ዝርፊያና ቅሚያ በቦታው ተተክተዋል። አምስተኛ ልመና፣ የጎዳና ተዳዳሪነት፣ ስራ አጥነት፣ ጎዘኔነትና ዋልጌነት በህዝብ ላይ ተጭነው ሰፍነው ተስፋፍተዋል። ታዲያ ምን እናድርግ ብለን መጠየቅ የዘውትር ተግባራችን መሆንም አለበት። ለዚህ ደግሞ መልሱ መጀመሪያ ጠላቶቻችን ካስተናግዱልን የጥፋት ወጥመድ እንዳንገባላቸው አንድነታችንን አጥንክረን ከመከላከል ወደ ማጥቃት ደረጃ መድረስ አለብን። ከእርስ በርስ መከፋፈል የምንድነው የጠላት ፕሮፓጋንዳ ሰለባ ሳንሆን ስንቀር ብቻ ነው። ለጠላቶቻችን መመቸት የለብንም። ሀምሮሃ ለዲሞክራሲ ስርዓት መምጣት ትግላችንን ማስተባበር አለብን። ያለ ዲሞክራሲ ስርዓት ምንም መልካም ውጤት አይመዘገብም። የህዝብ የሽግግር መንግስት ፍላጎት ይከበርለት፣ ያስከብር። በትግሉ በኢትዮጵያዊነቱ የማይደራደረው ኢትዮጵያዊ ሁሉ ተባብሮ እንዲነሳ እንድትነሳ ጥሪያችንን እናስተላልፋለን። ከኩዴታም ሆነ ጥገናዊ ለውጥ ለሀገራችን ዘላቂ መፍትሄን አያመጡም። ኢትዮጵያ ለዘላለም ትኑር።
ህዝብ ለነጻነቱ ወያኔ ለሞቱ ገላጋይ የምር ትግል ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊ ቅራኔ ያለው በወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። የቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዳ ሀዶች ተቀንተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መስሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደሙን አፍስሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ከወያኔ በመወገን በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 ዓመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መብታቸውን እንዲጎናጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁን ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር አንድ መስፈርቱ የወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔን አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማሊሞ ገደል እንደመግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች፣ ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቅኝ ገዢዎች ጥቁር አፍሪካዎችን ረግጦና አፍሮ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ keep apart፣ ከፋፍለ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመስግቦ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። መንግስት መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያም ወያኔ ሲገባ የተደረገው በቅጥታ ይሆን ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች ይህ ሁኔታ ደርሶባቸዋል። ከእናቴና አባቴ እንዴት መርጣለሁ ያሉ ልጆች የሥራ ድል እንዲያጡና ገሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ፣ ዋናው ነገር መብትና ነጻነት በቤት ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ነጻነት ባልተከበረበት አገር የብዙሃን መብትና ነጻነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት ይህንኑ አጠቃለው የሚይዝ ነው። የወያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ፣ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችና ጫካዎችን፣ አዋፋትና የዱር አራዊቶችን፣ እንደ አባይ ያሉ ግዙፍና ገባር ወንዞችን፣ የአገሪቱን ዳር ድንበር፣ የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደለን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት፣ አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም ያገሪቱ አማሪ ህዝብ ንብረቶች ናቸው። አምስተኛ ለሎቹ የወል ንብረቶች የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካይዷል። ጥቂቶቹ በንጠቅስ ተጋብተዋል፣ ተዋልደዋል፣ ለልጆች አፍርተው አገር ተረካቢ ትውልድ አፍርተዋል፣ ሐመሩሃ የታሪክ ቅርጽ ቅርጾችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል። መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል። ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምረዋል። ረ የአክሱም ሐውልት ከድንጋይ አንጻው አቆመዋል ወዘተ። የአንድ ትውልድ ትልቅነት የሚለካው በደረሰበት የታሪክ ዘመን ራስን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎሰኛ ገልቱ ቡድን በዚህ አቋያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና ለቆዳ የተጻፉ የታሪክ መጽሐፍትንና ቅርጻ ቅርጾችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ሕዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባዕድ ዓለም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀየቱ፣ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለማርያም ያን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚጽፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ርዕዮተ ዓለም ተከታይ ነኝ ሲል አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ሪዮት ተከታይ ሆነ። ይህኛው ከቀደመው ብልጣ ብልጥ ቢሆንም በይዘት ልዩነት የላቸው። በየረበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው። ዋ ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉም የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለቱ ነው። በወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ልዩነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። በወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይን ለማልማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላንበሳ እንዲሁም በአዲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተገልጿል ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ አመት በፊት ማመልከቻ አስገብተው ነጻ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው? ስልጣን ላይ ያለው ወያኔ ካልሆነ ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝብ ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢሲያና የቻይና የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ይፈጥር የሚችለው አጎራባቶቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራቡ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወት የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዲሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከክልኝ ልከክልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሸት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስቦ እኔ አለሁላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተለጣፊዎቹን በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያዩት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዳዋ ተኮማትሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጉሪት እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ደርሱልኛ ለለቻቸው ልጆቿን በየምክንያቱ ተከፋፍለው የመፍቻዋ አካል ከመሆን ፈንታ የችግሯ አካል ሆኗል። በቅድሚያ ለራሱ ተደራጅቶ ህዝብን ማደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎን ነገር ለማይመኙ ባዕዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባዕድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀም ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም የነው የማይባል ጉዳት አድርሰዋል። መጨረሻው ዋንኛው አንጃ ብራና መስከለ ረዳ ዳግም ኢህአፓን አዋቅራል በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሞት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢህአፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱን ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተግባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጠረን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቀራጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢህአፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅትን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆኖ እንዲያገለግሉት፣ ሁለት በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተቀጣጥሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት፣ ሶስት ህዝብን እርስ በራሱ እንዲሳለል በየቦታው በጆሮ ጠቢነት እንዲያገለግሉ ለማድረግ፣ አራት በየቦታው በእስር ቤት በታሰሩና ፍየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑ በእስር ማቆሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አለም የራሱን ነፍስ ሰበላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመጽ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1996ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመጽ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አኳያ ብዙ ይቀረናል። ወጣት ሴቶች በሚገባ ተደራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተደራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሶ በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተወያይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆኗል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ እና አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅቶ መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣኑ ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢህአፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የእነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ ዘረዘረው በቋንቋና በጎሳ ላይ ተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው ባልባቡ ቢደራጅ ይመጡ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመፍቱ ከፍተኛ መስዋዕትነትን ከፍሏል ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢሃፓ ስር ተደራጅቶ ከፍተኛ መስዋዕትነት ተከፈለው ትውልድ ልንማር የምንችለው ሀቅ ይህንን ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደው ግን ሊውጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች ያንድን ሀገር መልካም ምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰብ አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከወይታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ሰጠመ። በባዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዲሞክራሲ መለኪያ ቢሰፈሩ ነጻልና ወጣ መጣን የሚሉት ብዙሃን የትግራይ ህዝብም የቆሙ እንዳሉ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተውጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋዎችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆኖ የሚዘውሩት ጥቂት የወያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህንን የቻለው በእሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ እየተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራሱ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በእርሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞቹን እፈታለሁ፣ እርቅና ሰላም አወረዱ፣ ለኢትዮጵያ አንድነት በውስጥና በውጭ የሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁኑ ጊዜ እየተከታተለ የሚወጣው አዋጅ ለዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበራ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበትበት ብሏል። ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱን ችግር ይፈታል የሚል እምነት ኖሮን ባናውቅም የሲሪን ቴሌቪዥን ጣቢያ ጠቅላላ የስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስልናል። ይህ ችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገር ነን። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ ባጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባይ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40,000 ተዋጊዎች ሲያልቁብን በግምት ከነሱ በኩል ከ70 እስከ 80,000 የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ጀምረዋል። የጥያቄ የኤርትራው ፕሬዝዳንትና የወያኔው ኮሎኔል የሚወስኑ ሰንብ መሰረቱ የሁለቱም አገር ህዝቦች የሚመለሱት ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምጽ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል ይህ ሁኔታ ለኢትዮጵያ የታገለን ነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። በአሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆመቁቡ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጡረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔልም ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒው ነው። ጁላይ 2 በሲዩልን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በምዕራብ ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800,000 የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የሱዳን ቴሌቪዥን ጣቢያ የተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ከተታውን በመቀጠል ለቀድሞ ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተው ውስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይሄንን ያሳየም። የሩቁን ለጊዜው በንተው የአፍሪካን ተመክሮ በናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ንዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ አገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትዕ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ከአንዱ የአገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የአገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ያሳያቸው በነበሩ ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ እንቁ፣ የኮንቴል ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ካምድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማ ነው። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የአገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነፃ የመደራጀት በነፃ የማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸውን የፌዴራል አከፋፈል መሻር። ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች የአፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዚህ አይነት ስያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚለያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪም አገሩን ለቆ ወደ አጎራባች አገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ በአስቸኳይ መቆም አለበት። አገርን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ እያደረገ ነው። ስድስተኛ፣ የታሰሩ የፖለቲካም ሆነ የህሊና እስረኞች በጠቅላላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከ2-2.5 ዓመት ቢሆን ይሻላል እንላለን። ይህ ግን የሚወሰነው ተቃዋሚዎች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት። ሀ የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መቀበል። ለ የአገሪቱ የመከላከያ ጦር የሥራ ድርሻውን የአገሪቱ ዳር ድንበር መጠበቅ ነው። በተቀረው የአገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እምቢኝ የማለት መብት አለው። ይህ መብትም በሕገ መንግሥቱ በደንብ የተደነገገ መሆን ይኖርበታል። አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። ሀ በከተሞችም ሆነ በገጠር ብረት ታጥቆ የሚዘዋወርና ሕግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሳር የፖሊስ ምርመራውን አጣርቶ ለፍርድ ቤቱ የአቃቤ ሕግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆኖ ካልተገኙ በእስር ለቆዩበት ጊዜ ሕገ መንግሥቱ በሚፈቅደው መሰረት ካሳ ይከፈላቸዋል። መ ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። ሰ የኢትዮጵያ ሕዝብ በጭቆና በግፍና በደል ሲማቅቅ የኖረው ለብዙ ዓመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ሕዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። ረ የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ሕዝብ ምንጊዜም አሸናፊ ነው።